ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ኸርትዝ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ ረቡዕ ሐምሌ 29 2007 ዓ.ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ጽዮን ግርማ ፕሮግራሙን ትመራለች። የቴክኒክ መሐንዲሱ ሲድራክ ፍራንክሊን ነው። እስከ ምሽቱ አንድ ሰዓት አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና አዲሱ አበባ ያሰማናል።
እንደምናመሻችሁ። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ የኢራንን የኒኩለር ፕሮግራም ለመገደብ የተላለፈውን ዓለም አቀፍ ስምምነት ኮንግረሱ ያጸድቀው ዘንድ ጥሪ አስተላለፉ። የኢራን የኒኩለር ፕሮግራም ስምምነት አሉ ኦባማ፣ ኢራን ኢራቅን ለመውረር እንደ አውሮፓ አቆጣጠር በ2002 ካሳለፈችው ውሳኔ በኋላ ያለ ትልቅ መዘዘኛ እና አደገኛ የውጭ ፖሊሲ ነው። ሚስተር ኦባማ ይህን ያሰሙት በዋሽንግተኑ አሜሪካን ዩኒቨርሲቲ ባደረጉት ንግግር ነው። የዩናይትድ ስቴትስ ኮንግረስ ይህን ስምምነት ለማጽደቅ ወይም ለመጣል እስከ መጪው መስከረም ወር ድረስ ባሉ 60 ቀናት ውሳኔ ይሰጥበታል ተብሎ ይጠበቃል። ቡሩንዲ ውስጥ ባለፈው ሰኞ በታጣቂ ወሮበሎች የተገደሉት ታዋቂው የሰብአዊ መብት ተሟጋች ሴት ልጅ የአባቴ ሕመም ለክፉ የሚሰጥ አይደለም ማለቷ ተሰማ። ዚጊን ምቦኒምጳ እንደገለጸችው ከሆነ አባቷ ፒየር ክላቨር ምቦኒምጳ በአሁኑ ወቅት ዋና ከተማ ቡጁምቡራ ከተማ ውስጥ በሚገኝ ሆስፒታል እያገገሙና ተገቢው ሕክምና እየተደረገላቸው ራሳቸውንም በማወቅ ላይ ናቸው። የፕሬዚዳንት ንኩሩንዚዛ ተቃዋሚ በመሆን የሚታወቁትና የመብት ተሟጋቹ ምቦኒምጳ ወደ ቤታቸው ሲያመሩ ነው በብስክሌት የነበሩ ማንነታቸው ያልታወቁ ሰዎች ከበዋቸው ሲያበቁ አንገታቸውንና ፊታቸውን ደብድበው የገደሏቸው። እስካሁን ማንም ላይ ክስ አልተመሰረተም። የገዢው ፓርቲ ወጣት ክንፍ ተቃዋሚዎችን በማሳደድና በመደብደብ በመግደልም ተግባር መሰማራቱ የሚታወቅ ነው። አውሮፓ በዚህ ዓመት ወደ አህጉሯ የሚጎርፉትን ስደተኞች የመቀበል ኃላፊነት አለባት አሉ የአውሮፓ ህብረት ኮሚሽን ዋና ኃላፊ ዣን ክላውድ ጀንከር። ለፈረንሳይ ዜና አውታር እንደገለጡት 28 አባላት የሚገኙበት የአውሮፓ ህብረት ከአፍሪቃና ከሶሪያ በሚጎርፉ ስደተኞች ላይ በሩን ሊዘጋ አይገባም። የህብረቱ አባል አገሮች በመጪው ጥቅምት ወር ወደ 32,000 ስደተኞችን ለመቀበል ተስማምተዋል። ይሁን እንጂ ከሁለት ወራት በፊት እንቀበላለን ብለው ቃል ከገቡት የአሁኑ በ8,000 ያነሰ ነው ተብሏል። የዩናይትድ ስቴትስ ሰው አልባ አውሮፕላኖች ደቡባዊ ቱርክ ወደሚገኘው ጦር ሰፈር መግባት መጀመራቸውን የአገሪቱ ውጭ ጉዳይ ሚኒስትር ዛሬ ረቡዕ ይፋ አደረጉ። ይህም ራሱን እስላማዊ መንግስት የሚለው አማጺ ቡድን ቱርክን ከሚያዋስነው ከሶሪያ አካባቢ ለማጽዳት ቀደም ሲል የነበረ እቅድ መሆኑ ነው። ውጭ ጉዳይ ሚኒስትሩ ሚቮለት ካውስሎጉ እንዳስረዱት የዩናይትድ ስቴትስና ቱርክ በቅርቡ በአማጺው ቡድን ላይ የተጠናከረ ዘመቻ ያካሄዳሉ። ውጭ ጉዳይ ሚኒስትሩ ይህን ያስረዱት ማሌዥያ ውስጥ በተካሄደው ክልላዊ ጉባኤ ላይ ከዩናይትድ ስቴትስ አቻቸው ጆን ኬሪ ጋር በተገናኙበት ወቅት ነው። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭም በዚህ ጉባኤ ላይ ነበሩ። ከዩናይትድ ስቴትስ አቻቸው ኬሪ ጋርም ተገናኝተዋል። ላቭሮቭ በዚህ ወቅት እስላማዊ መንግስት ነኝ ባዩ ነውጠኛ ቡድን የጋራ ጠላታችን ነው ሲሉ ተደምጠዋል። ዜናው አበቃ።
አመሰግናለሁ አዲሱ ለዜናው። ከምሽቱ 3 ሰዓት በ19 በ22 እና በ25 ሜትር ባንድ የአጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር ይመለሳል። አዲሱ ይህ በ1431 ኪሎ ሄርትስ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። የኦሮሞ ፌዴራሊስት ዲሞክራሲያዊ ንቅናቄ ዋና ጸሐፊ የነበሩት አቶ በቀለ ገርባ ከአራት ዓመታት በላይ ታስረው ከቆዩ በኋላ በቅርቡ ተፈተዋል። የተፈቱትም የተፈረደባቸውን የእስራት ዘመን ጨርሰው ነው ተብሏል። በወቅቱ አብረዋቸው የታሰሩት የኦሮሞ ሕዝብ ኮንግረስ አመራር አባል አቶ ኦልባና ሌሊሳ ግን አሁንም ወህኒ ቤት እንደሚገኙ ለማወቅ ተችሏል። አቶ በቀለ ገርባ በአሁኑ ወቅት ዋሽንግተን ዲሲ ይገኛሉ። ሰሎሞን ክፍሌ ያነጋግሯቸዋል።
በወቅቱ ማለት ከእስር እንደተፈቱ ባነጋገርነው ጊዜም ገልጸናል። በቅድሚያ እንኳን ለዚህ አበቃው አቶ በቀለ።
እግዚአብሔር ይስጥልኝ። አመሰግናለሁ።
ምን እግር ጣለው ነው የሚባለው? ወደ አሜሪካ የመጡበትን ጉዳይ ቢገልጹልኝ።
እሺ፣ በየአመቱ እዚህ አሜሪካ የሚገኘው የኦሮሞ ጥናት ማህበር ጉባኤ ያካሂዳል በኦሮሞ ቋንቋ ባህልና ታሪክ ዙሪያ። በዛ መሰረት አንዳንድ ሰዎችን ታዋቂ ሰዎችን እንዲሁም በዛ ዙሪያ አንዳንድ አስተዋጽኦ ሊያበረክቱ ይችላሉ የሚላቸውን ሰዎች ይጋብዛል። በዛው መሰረት ዘንድሮ ባደረገው ጉባኤ ላይ እንድገኝ ባደረገልኝ ጥሪ መሰረት ነው እዚህ የተገኘሁት።
ወደ ታሰሩበት ጉዳይ ልለፍ። በወቅቱ ማለት በ2003 ዓመተ ምህረት እንደተያዛችሁ መንግስት ያቀረበባችሁ ክስ ከኦሮሞ ነጻነት ግንባር ጋር ግንኙነት አላችሁ፣ ለሽብር ተንቀሳቅሳችኋል የሚል ነው። እንደ አጋጣሚ ግን በዚያኑ ሰዓት የአምነስቲ ኢንተርናሽናል ማለት የዓለም አቀፉ የሰብአዊ መብቶች ድርጅት ልዑካን ቡድን ወደ ኢትዮጵያ ሄደው ነበርና ከእነርሱ ጋር ተገናኝታችሁ በመነጋገራችሁ እንደታሰራችሁ ብዙዎች ያስረዳሉ። ባይሆን ኖሮ ደግሞ መንግስት የልዑካን ቡድኑን ከሀገር አያባረርም ነበር ይላሉ። እስቲ ለእነዚህ ሁለት ጥያቄዎች መልሶ ልስማ። በቅድሚያ ከኦነግ ጋር ግንኙነት ነበራችሁ? ለሽብር ተንቀሳቅሳችኋል?
እንግዲህ ኦነግ መቼ እንደተመሰረተ ያውቃል። ኦነግ ሀገር ውስጥ ገብቶ በሰላማዊ መንገድ ይንቀሳቀስ በነበረበትም ጊዜ እነዚሁ ሀገር ውስጥ ነበርኩ። የፖለቲካ ተሳትፎም ማድረግ በሚችልበት እድሜና ሁኔታ ውስጥ ነበርኩኝ። ነገር ግን በዛን ጊዜም ቢሆን ከዛ ጊዜም በኋላ ቢሆን በኦሮሞ ብሔርተኝነት ዙሪያ ያለኝ አመለካከት እንዳለ ሆኖ፣ ነገር ግን አንድም ጊዜ የኦሮሞ ነጻነት ግንባር አባል ሆኜ ተንቀሳቅሼ አላውቅም። በአንዳንድ ነገሮች ዙሪያ በሀሳብ እነሱ የሚያነሱት ነገሮች ኦሮሞ እንደመሆኔ መጠን እኔም ላነሳ እችላለሁ። ኦሮሞ ሕዝብ ቋንቋና ታሪክ ዙሪያ ማንም የኦሮሞ ድርጅት ሊያነሳ የሚችለውን እና ያለውን ተቆርቋሪነት እኔም ሊኖረኝ ይችላል። በዛ ምክንያት ሁሉ ሰው ኦሮሞ መብት እና ነጻነት በታገለ ቁጥር ይሄ መንግስት ከኦሮሞ ነጻነት ግንባር ጋር ማያያዙ የተለመደ ስለነበረ ነው እንጂ እኔ አንድም ጊዜ የኦሮሞ ነጻነት ግንባር አባል ሆኜ አላውቅም።
ለሽብር ትንቀሳቀሱ ነበር የሚልም ክስ አለ።
ይሄ እንግዲህ ያው ያለ መንግስት የሚለው ነገር ነው። ይህንን ለማድረጋቸው ምንም አይነት ማስረጃ አላቀረበም። ለዚህ የሚያደርስ የአስተዳደግ ስነ ልቦናም ወይንም ደግሞ ባህሪ ከዛ ጋር የተያያዘ አንዳችም ነገር የለም። ያው ተዋጊ ሆኜም አላውቅም፣ ሰልጥኜም አላውቅም፣ ስለ ነጻነት ስለ ጦርነት አውጄም አላውቅም፣ በተግባርም አሳይቼ አላውቅም፣ በተግባርም ደግፌ አላውቅም። ይሄ ያው ሰዎችን ለመክሰስ አንድ ያለው አማራጭ ወይንም ደግሞ በህዝብ ዘንድ መደረግ የሚችለው ለማሳሳት የሚቻለው ይሄንን በማለት ብቻ ስለሆነ ነው መንግስት ይሄንን የሚለው። አንዳችም ነገር ፈጽሜ አላውቅም ይሄን በተመለከተ።
እና ስትታሰሩ ወይም በእስር ላይ ያላችሁ መንግስት ላቀረበባችሁ ለእነዚህ ክሶች ማስረጃ አላቀረበም ብለዋል። በእናንተስ በኩል ጠበቃችሁ ያቀረበው መከላከያ አለ? ጠበቃ ተፈቅዶላችሁ ከሆነ ማለቴ ነው።
ያው እንግዲህ መከላከያ የሚባለው መንግስት በሚያቀርበው ማስረጃ ላይ መከላከያ ማቅረብ ነው። ያንን ደግሞ ለማድረግ ሞክሬያለሁ። ሳይሆን በትክክል አድርጌያለሁ። ምንድን ነው ለምሳሌ እኔ ላይ የቀረበው አንደኛው ምስክር ያለው እንዲህ አይነት ቦታ እኖራለሁ፣ በዚህ ቀን እንዲህ አይነት ቤት በከላይ የሚባል ሰው ቤት ጠርቶኝ በሚቀጥለው አመት ሁከት ስለምናስነሳ ልጆችን አደራጅልኝ ብሎ ነገረኝ የሚል ነገር ነው ያነሳው። ሰውየው ስልክ ቁጥሬን ሲጠየቅ አላውቅም፣ ማ ቤት ተጠራ ሲባል እከሌ ቤት አለ፣ ያንን ሰው አምጥቼ አስመሰከርኩ እዛ ሰው ቤት እንዳልተገናኘን፣ ሰውየውም እንደማያውቀኝ፣ ከዛ በፊትም ከሰውየው ጋር በፍጹም እንደማንተዋወቅ ሰውየው ራሱ መጥቶ መሰከረ። እንደገና እንዲህ አይነት ቦታ እንዲህ አይነት ሆቴል ነው የምሰራው ብሎ ሰውየው የተናገረውን ነገር በዛ አገር በዛ ቦታ እንደዚህ አይነት ሆቴል ያለመኖሩን በዚህ ስም ተመዝግቦ የሚገኝ ስራ አስኪያጅም ያለመኖሩን አረጋግጦ በማስረጃ አረጋግጦ መልሷል። ስለዚህ ሰውየው ስሙንም ውሸት ያ የሰጠው ስም ውሸት እንደሆነ ትክክለኛ ስሙ እንዳልሆነ ከስሙ ጀምሮ አንዳችም እውነት የሆነ ነገር እንዳልተናገረ በማስረጃ በብዙ ማስረጃዎች አረጋግጫለሁ። ሌላኛው ምስክር ሆኖ በእኔ ላይ የቀረበው በአዲስ አበባ ዩኒቨርሲቲ የኔ ተመካሪ የነበረ ያለቀ ወረቀት ሰርቶ አምጥቶ ግሬድ እንድሰጠው ሲጠይቀኝ አልቀበልም ያልኩት ሰው ነው። ይሄ ልጅ ያለው ምንድን ነው ይህ መንግስት የኦሮሞንና የሶማሊን ህዝብ ይበድላልና እናንተም ተባበሩንና ይህንን መንግስት እንገለብጣለን የሚል ነገር እንደተናገርኩት ነው በፍርድ ቤት የተናገረው። ከዚያ በኋላ ለጠየቅነው መስቀልያ ጥያቄ ከዛም በኋላ በመከላከያችን ላይ ላቀረብነው ምንም አይነት ግራውንድ የሌለው ወይንም መሰረት የሌለው መሆኑን ለማረጋገጥ ሞክረናል። ተገናኘን ያለው አንድ ቀን ነው። ይህንን ሁሉ የተነጋገርነው በአንድ ቀን ነው። መንግስት እስከ መገልበጥ ትብብር ድረስ መተባበር ድረስ የተነጋገርነው በአንድ ቀን ነው። ያሁን እሱ ያመጣውን ወረቀት ትቶ ያሁን በአዲስ አበባ ዩኒቨርሲቲ የተማሪና የአስተማሪ ግንኙነት በአንድ ቀን ይህን ሁሉ መነጋገር ይቻላል አይቻልም ወይ? ልጁ ኦሮሞ ነው ወይ? ቋንቋውን ይችላል ወይ? በምንስ ምክንያት እኔ ከሌሎቹ ልጆች እሱን ለይቼ የኦሮሞን ህዝብ እንዲታደግ እንደምጠይቀው ያንን ሁሉ ተጠይቆ ምንም መልስ ለመስጠት ያልቻለ ነው እና በብዙ ሎጂኮች አንጻር ስንመለከተው በምንም አይነት መንገድ ሊሆኑ የማይችሉ መሆናቸው ቢረጋገጥም ይህንን ሁሉ እያወቀ ፍርድ ቤቱ ጥፋተኛን መከላከል አልቻልክም፣ ያ ሆቴል አልነበረም ማለት ዛሬ የለም ማለት አልነበረም ማለት አይደለም፣ ስለዚህ ጥፋተኛ ነህ ብሎ ነው ያንን ውሳኔ ወይንም ፍርድ አስተላለፍብኝ ማለት ነው።
ሌላ ጥያቄ ያለው
በደንብ ነው የተከላከልኩት።
ሌላ ጥያቄ ለአንስ አቶ በቀለ፣ እስር ቤት እያሉ የጤና መታወክ ደርሰው ቦ እንደነበር ተዘግቧል። እርዳታ ማግኘት ቻሉ? ምን ነበር ህመሞ?
አው እንግዲህ ያው የምንያዝበት ሁኔታ ትንሽ ከበድ ያለ ነው እና በፊት የማይሰሙኝ ህመሞች ይሰሙኝ ነበረ። የደም ግፊት ደም ከፍ ብሎ ነበረ። ሌላ ጊዜም በጣም ያስለኝም ነበረ። ውጋት ነበረኝ እና አንዳንድ ከፍ ያለ የጤና መታወክ ነበረኝ። በወቅቱ ሕክምና አላገኘውም። ለቤተሰቤ ተናገርኩ። በተለይ ልጄ ከፍተኛ ጥረት አደረገች፣ በጣም ተሰማት። እዛም እየመጣች ታለቅስ ነበረ። ለሚዲያዎች በብዛት ለማሳወቅ ሙከራ አደረገች። ከዛ በኋላ ነው ትንሽ አንዳንድ ሕክምና ለማግኘት የቻልኩት እንጂ የጤና መታወክ ደርሶብኝ ነበረ። ያን ጊዜ ኮንትራክት ያደረግኩት አሁንም ድረስ ይሰማኛል። ምናልባት እዚህ ሀገር ታክሜ ሊሄድ እያሰብኩ ነው አሁን።
አቶ በቀለ፣ ሌላው በአዲስ አበባ ዩኒቨርሲቲ የቋንቋ መምህር ነበሩና የመመለስ ዓላማ አለዎት አሁን ከተፈቱ በኋላ?
አዎ፣ እኔ የመመለስ ዓላማ አለኝ። ልክ ከእስር ቤት እንደተፈታሁም ወደ መደበኛ ስራ እንዲመልሱኝ ማመልከቻ አመልክቼ ነበረ፣ አስገብቼ ነበረ። በዛው መሰረት ዲፓርትመንቱም ወስኖ ፋካልቲውም ተስማምቶበት ከዛ ወደ ፕሬዚደንቱ ቢሮ ሄዶ ወደ ስራዬ እንድመለስ ደብዳቤ ደርሶኝ ስራ እንዲጀምርም ተጠይቄ ተነግሮኝ ኮርስ ተሰጥቶኝ፣ ነገር ግን ትንሽ ማረፍ ስላለብኝ ወዲህ ወደ ዩናይትድ ስቴትስ አሁን ለተባለው ጉባኤ መምጣቴ ስለነበረ በመደበኛ ስራዬ ላይ መስከረም ላይ ለመገኘት የኮንትራት ሁሉንም ፈርሜ ነው የመጣሁት። ስለዚህ በቀጥታ ወደ ሀገር የተመላሽ ነው። ከጊዜ በኋላ
ወደ ፖለቲካ ውስጥ አለም ይመለሳሉ?
የፖለቲካውን ስራም እቀጥላለሁ። ምክንያቱም አሁን ያለው ሁኔታ እስካልተቀየረ ድረስ፣ የህዝብ ያለበት ችግር እስኪቀረፍ ድረስ ይህን ትግል አላቆምም። ያው ከመደበኛ እስራኤል ጎን ለጎን የፖለቲካ ስራውንም አስኬደዋለሁ የሚል ሀሳብ ነው ያለኝ።
እንግዲህ አንድ ሁለት ጥያቄዎች ላክልና ላብቃ። መጀመሪያ ስለ ግንቦቱ ምርጫና ውጤቱ፣ ሁለተኛ ስለ ዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የኢትዮጵያ ጉብኝት ያለውትን አስተያየት።
ያው እንግዲህ የግንቦቱ ምርጫ ማንም ሰው በሚያውቀው ሁኔታ የተደመደመ ነው። ይህም ማለት ህዝቡ ከማንኛውም ጊዜ የበለጠ ወጥቶ ድጋፉን የሰጠበት፣ በተለይ እኛ በተንቀሳቀስንባቸው የኦሮሚያ ክልሎች ህዝቡ እጅግ በጣም አስገራሚና ለመንግስት ደግሞ እጅግ በጣም አስደንጋጭ በሆነ ሁኔታ ድጋፍ ሰጥቶናል። ድጋፉንም ደግሞ በትክክል በድምፁ አረጋግጧል። ነገር ግን ድምፁ ያው ምርጫ ቦርድም የምርጫ ታዛቢዎችም መንግስት ባሰማራቸው በራሱ የአሰራር ቀደም ብሎ በዘረጋቸው የአሰራር መዋቅሮች ቀደም ብሎ በተበተባቸው አሰራሮች ምክንያት በትክክል ሳይቆጠሩና የህዝብ ድምፅ ሳይከበር ቀርቶ ሙሉ በሙሉ አሸንፈናል ተብሎ ህዝቡ ባዶ እጁን እንዲመለስ ተደርጓል። ዲሞክራሲ በሀገሪቱ ውስጥ ከፍተኛ አደጋ ደርሶበታል። እና እንግዲህ በዚህ ሁኔታ የተደመደመ ምርጫ፣ የተዘረፈ ምርጫ፣ የህዝቡን ይሁንታ ያላገኘ ፓርላማ አሁን ስራውን ሊጀምር ዝግጅት ላይ ነው ማለት ነው የምችለው።
በፕሬዚደንት ባራክ ኦባማ ጉብኝት ላይስ?
ፕሬዚደንት ባራክ ኦባማ ያው የሀገራቸውን ብሔራዊ ጸጥታና የሀገራቸውን ጥቅም በሚያስከብር መልኩ ነው ማንኛውም የአሜሪካ ፕሬዚደንት ከሌላ ሀገር ጋር የሚያደርገውን ግንኙነት የሚመሰርተው። በዛውም መሰረት ኢትዮጵያ በብዙ መልኩ አሜሪካ የምትዋጋውን ውጊያ የምትዋጋላት ሀገር ናት። ሶማሊያ ውስጥ በሌሎችም ቦታዎች ጸረ ሽብር እንቅስቃሴ በሚል ስምምነት የአሜሪካንን ውጊያ የምትዋጋ ሀገር ነች። እኛም ለአሜሪካ ኢንትረስት ስንል ልጆቻችንን የምንገብርበት ሁኔታ ነው ያለው እና አይገርምም። ባራክ ኦባማ እዚህ ሀገር መጥተው መንግስቱን በትክክል መነገር በሚችልበት ደረጃ በሚገባው ደረጃ እንዲያስተካክል አንዳንድ ነገሮችን ነግረው አለመሄዳቸው አስገራሚ አይደለም በዚህ ምክንያት። ስለዚህ መነገር በሚገባው ደረጃ አልተነገረም ነው እንጂ በእርግጥ የምርጫው ዲሞክራሲያዊ ነው አላሉም። ኢትዮጵያውያን ጥሩ ተዋጊዎች ናቸው፣ ትዋጉልናላችሁ፣ ትሞቱልናላችሁ የሚል ሀሳብ አይነት ነው የሰነዘሩት። ስለዚህ እኔ ብዙ የኢትዮጵያ ህዝብም ይሁን ለነጻነት የሚታገሉ ህዝቦች ሁሉ በትክክል የረኩበት አይነት ጉዞ ነው ብዬ አላስብም። ምናልባት ለብቻቸው ምን እንደነገሯቸው አላውቅም። ይሄ ነው እኔ የሚመስለኝ እንግዲህ የእሳቸው ጉብኝት በኢትዮጵያ።
አቶ በቀለ ገርባ ለጊዜው በጣም አመሰግናለሁ።
ስለሰጠኝ አመሰግናለሁ። እኔ
ወደ ተከታዩ ዝግጅት እንለፍ። የአፍሪካ ወጣቶችን የመሪነት አቅም ለማጎልበት በሚል ሐሳብ ፕሬዚደንት ባራክ ኦባማ ያስጀመሩት የአፍሪካ ወጣት መሪዎች ጅማሮ ያሊ ማንዴላ ዋሽንግተን ፌሎሺፕ መርሃ ግብር የሁለተኛው ዙር ስብሰባ ዋሽንግተን ዲሲ ውስጥ እየተካሄደ ነው፣ ዛሬ ይጠናቀቃል። ስብሰባው የሚካሄደው በአሜሪካ የተለያዩ ከተሞች፣ ዩኒቨርሲቲዎች፣ ሕዝባዊና መንግሥታዊ ተቋማት እንዲሁም ከመደበኛ ዜጎች ጋር የሚደረገውን የስድስት ሳምንታት ሥልጠናና የልምድ ልውውጥ መርሃ ግብር ማጠቃለያ ተከትሎ ነው። የያሊ 2015ን ስብሰባ የከፈቱት ፕሬዚደንት ባራክ ኦባማ ሲሆኑ ከተሳታፊዎቹ 500 ወጣቶች ጋር በመድረክ ላይ ተወያይተዋል። ከትናንትና በስቲያ ነበር ስነ ስርዓቱ የተካሄደው። ለጥያቄዎቻቸው መልስ ሰጥተዋል። ከውይይቱ በኋላም ወጣቶቹ በቡድን ተከፋፍለው ለሶስት ቀናት በሚካሄደው ስብሰባ በተለያዩ ጉዳዮች ላይ እየተነጋገሩ ይገኛሉ። በመርሃ ግብሩ ላይ ከኢትዮጵያ ተመርጠው 12 ወጣት መሪዎችና ባለሙያዎች እየተሳተፉ ናቸው። ዳኛቸው ቦጋለ አንዱ ነው። ጽዮን ግርማ አነጋግረዋለች።
ዳኛቸው ቦጋለ ይባላል። ከአዲስ አበባ ዩኒቨርሲቲ በሕግ የመጀመሪያ ዲግሪውን አግኝቷል። በአካል ጉዳተኝነት ልማት ዙሪያም በደቡብ አፍሪካ ተምሯል። በአዲስ አበባ ሲሰራ የነበረው ስራ ሙሉ በሙሉ ከአካል ጉዳተኝነት ጋር የተያያዘ ነው። እርሱም አካል ጉዳተኛ ነው። የአምስት ወር ሕፃን እያለ በፖሊዮ ምክንያት ነበር አካል ጉዳተኛ የሆነው። በአሁኑ ሰዓትም ለአካል ጉዳተኞች መብት ለሚሟገት ድርጅት የአፍሪካ ፕሮግራም አቀናጅ ሆኖ ይሰራል። የአካል ጉዳተኛ ባለሙያዎችን ለማሰባሰብ የሚጥር ፕሮግራምም ይመራል። ለአፍሪካ ወጣት መሪዎች ማንዴላ ዋሽንግተን ፌሎሺፕ ከኢትዮጵያ ከተመረጡ 12 ወጣቶች መካከል አንዱ ነው። ከዚህ ስልጠናም በኋላ ለተጨማሪ ቆይታ ከአፍሪካ ከተመረጡ 100 ወጣቶች መካከልም አንዱ ነው። እዚህ አሜሪካ ዋሽንግተን ዲሲ የመጡበትን ዓላማ በማብራራት ለጥያቄ መልስ በመስጠት ይጀምራል።
የመጣንበት ዓላማ ፕሬዚዳንት ኦባማ ይህንን ፕሮግራም ለአፍሪካውያን ወጣቶች ነገ ለአፍሪካ ጥሩ አስተዋጽኦ ሊያበረክቱ ይችላሉ በተለያዩ ፊልዶች ብለው ያሰቧቸውን ወጣቶች የሚያሰባስቡበት ፕሮግራም ነው። ስለዚህ 500 አፍሪካውያን ወጣቶች ከተለያዩ የአፍሪካ ሀገሮች መጥተናል። በተለይ ከሰሃራ በታች ያሉ አፍሪካ ሀገሮች እና በተለያዩ ዩኒቨርሲቲዎች ተመድበን ላለፉት 6 ሳምንታት የተለያዩ ኮርሶችን ስንከታተል ነበር፣ ልምድ ስንለዋወጥ ነበር። ከአሜሪካውያን ዩኒቨርሲቲዎች ጋር ያለንን ልምድ፣ እነሱም ያላቸውን ልምድ ሲያካፍሉ ነበር። የ6 ሳምንታት ቆይታ አድርጌያለሁ። ተመድቤ የነበረው ዩኒቨርሲቲ ኦፍ ቨርጂኒያ እና ኮሌጅ ኦፍ ዊሊያም ኤን ሜሪ የሚባል የአሜሪካ ሁለተኛው በእድሜ ትልቁ ዩኒቨርሲቲ ነው፣ ከሃርቨርድ ቀጥሎ ማለት ነው። ስለዚህ የዚህ አይነት ልምድ ማግኘቱ፣ ከእነሱ ጋር ልምድ መለዋወጡ እጅግ በጣም ትልቅ ልምድ ነበር።
እነዚህ ወጣቶች ለዚህ ፌሎሺፕ ሲወዳደሩ በነበረው ሂደት እንደ አንድ መሪ ወደፊት ማድረግ የሚፈልጉትንና አላማቸውን ግልጽና ሊታይ በሚችል ተጨባጭ ነገር ማሳመን ይጠበቅባቸው ነበር። እሱን በሚገባ አሳምነዋል ተብሎ ስለታመነ ነው ለዚህ ፕሮግራም ተመርጠው እዚህ ተገኙት። ዳኛቸውን ያኔ በውድድር ወቅት አላማ ምን ነበር? ምንድን ነበር ያሰብከው? ስልጠየኩት።
ሌላ ምንም አላማ የለኝም በዚህ ምድር ላይ የተጠራውበት አላማ ብዬ ማስበው ነኝ። እኔ ያገኘሁትን ድል ያላገኙ ብዙ አካል ጉዳተኞች አሉ። እኔ እዚህ ደረጃ እንድደርስ በጣም ብዙ ፈተናዎች ማለፍ ነበረብኝ። ትምህርት ቤት መመዝገብ በጣም አስቸጋሪ ነበር። ህፃን ያለው ልጅ ያለው አባቴ ወደ ትምህርት ቤት ሲወስደኝ ከብዙ ጥረት በኋላ የተለያዩ ትምህርት ቤቶችን አፈላልገው በመጨረሻ አንድ ትምህርት ቤት የተሻለ የሚባል ትምህርት ቤት አዲስ አበባ ተገኝቶ እዛ ሲወስደኝ ከዳይሬክተሩ ያገኘው ምላሽ ካንድ ከሁለት ከሶስት አመት በኋላ አምጡት፣ አሁን ልንቀበለው አንችልም። ምክንያቱም አካል ጉዳተኛ ነው፣ በፖሊዮ ምክንያት ፍራጃይል ነው። ስለዚህ ያንን ሪስክ መውሰድ አንችልም። ካንድ ከሁለት ከሶስት አመት በኋላ ለነሱ ቁጥር ነው፣ ሁለት አመት ሶስት አመት። ስለዚህ በዛ መንገድ አምጡት ሲለው ዳይሬክተሩ ለአባቴ፣ አባቴ በጣም ስሜታዊ ሆነ እና ስሜታዊነቱን ካዩ በኋላ የራሳችሁን ሞግዚት የምትቀጥሩ ከሆነ በራሳችሁ ወጪ ኃላፊነቱን የምትወስዱ ከሆነ ልንቀበለው እንችላለን ብለው ትምህርት እንኳን ለመመዝገብ በጣም ከፍተኛ ችግር ነበረ ትምህርቴን ለመጀመር። ያ ሁኔታ በዛ መንገድ ባይጋፈጠው ኖሮ አባቴ ወይም ቤተሰቦቼ ባይጋፈጡት ኖሮ ዛሬ ደረስኩበት ደረጃ አልደርስም ነበር። እንደነዚህ አይነት መሰናክሎች መኖር የለባቸውም። አሁን የኔ አላማ በትምህርት በስራ ስምሪት በተለያዩ የህግና የፖሊሲ ዘርፎች አካል ጉዳተኞችን የሚመለከቱ አካቶ ልማትን ወይም በእንግሊዝኛ ኢንክሉሲቭ ዲቨሎፕመንትን ያማከሉ ስራዎች መሰራት አለባቸው በሀገራችን። ያንን የምናደርገው ለአካል ጉዳተኞች ብቻ ብለን አይደለም። የአካል ጉዳተኞች ጥያቄ የአካል ጉዳተኞች ጥያቄ ብቻ አይደለም። ማንም ሰው ለአካል ጉዳተኝነት ተጋላጭ ነው። ማንም ሰው በማንኛውም ሁኔታ አካል ጉዳተኛ ሊሆን ይችላል። ስለዚህ ይህ ጉዳይ ለእኔ የግል ጉዳይ ነው፣ ግን ደግሞ የሁላችንም ጉዳይ መሆንም ያለበት ነው። ሰው ህብረተሰባችን ወይም መንግስታችን በዛ ሁኔታ ውስጥ ራሳችንን አስቀምጠን ያለማየት ችግር ስላለ ነው። ስለዚህ ያንን ደግሞ ማድረግ የምንችለው ያንን ክፍተት መሙላት የምንችለው እኛ አካል ጉዳተኞች በተለይ ደግሞ የትምህርት እድል ያገኘ ነው ነን። ስለዚህ ከዚህ ጋር የተያዘ ጽሁፍ ነው የጻፍኩት ማመልከቻውም ላይ። የኔ አላማ በኢትዮጵያ ከዛም በአፍሪካ የተለያዩ የአፍሪካ ሀገሮች ሄጅ ያለው በአፍሪካ ደረጃ የተለያዩ አስተዋጽኦችን እያበረከትኩኝ ነው በአካል ጉዳተኞች ዙሪያ። ስለዚህ በሀገሬም በአህጉርም ደረጃ አካል ጉዳተኞችን ያካተተ ሁሉንም ያካተተ ለእኩልነት ቦታ የሚሰጥ ህብረተሰብ እንዲኖር የበኩሌን አስተዋጽኦ ማድረግ ነው።
ለዚህ ፕሮግራም ስትወዳደር ምን ጠብቀ ነበር? ምን አገኛለሁስ ብለህ ተወዳደርክ? አላማህን ለማሳካትስ የሚጠቅመኝ ነገር አለ ብለህ አምነህ ነበር የተወዳደርከው? አልኩት።
አሜሪካ ውስጥ ያለው ማህበረሰብ በተለይ በአካል ጉዳተኞች ዙሪያ በአካቶ ልማት ዙሪያ ምን እየሰራ እንደሆነ ማወቅ ፈልጌ መጥቻለሁ። እየተሰሩ ያሉ ነገሮች በተግባር ምን እንደሚመስሉ፣ ያሉት ህግጋት ምን እንደሚመስሉ፣ ያሉት ፖሊሲዎች ምን እንደሚመስሉ፣ የግድ ደግሞ አካል ጉዳተኞች ላይ ብቻ ያተኮረ ሳይሆን ከዛም ወጣ ብሎ በህገ መንግስት ዙሪያ በሰብአዊ መብት ዙሪያ የተለያዩ ልምዶችን ለማግኘት አስቤ ነው የመጣሁት። ያንን በሚገባ አግኝቻለሁ ብዬ አስባለሁ። ከዛ በተጨማሪ ደግሞ ብዙ አፍሪካውያን አሉ አብረው ነው የመጡ። ከአፍሪካውያን ጋር የመገናኘት እንደዚህ አይነት እድል የፈጠረ ምንም አይነት ፕሮግራም አላውቅም እኔ እስካሁን ድረስ። ስለዚህ ከብዙ አፍሪካውያን ጋር የመገናኘትና የምንሰራውን ስራ የመነጋገር እነሱ ሀገር እየተሰራ ያለው ምን እንደሆነ፣ እኛ ምን እየሰራ እንዳለን፣ ምን ክፍተቶች እንዳሉ ለማወቅ በጣም ትልቅ እድል ነው የፈጠረልን። 6 ሳምንታት አንድ ላይ ሆኖ ይህን ልምድ መለዋወጥ ቀላል አይደለም። ስለዚህ አፍሪካን በአንድ ክፍል ውስጥ እንደ ማግኘት ነው የሚቆጠረው።
የፕሬዝዳንት ባራክ ኦባማ ንግግርና ውይይት ተስፋ ሰጪ ነበር? ፕሮግራሙስ ለውጥ ያመጣል ብለህ ታስባለህ? በቀጣይ እንዲያብራራልኝ የጠየኩት ነበር።
ሁሌም የፕሬዝዳንት ባራክ ኦባማ ንግግር ተስፋ ሰጪ ነው። ሁልጊዜም በተስፋ የታጨቀ ነው። ከዛ ውስጥ የተወሰነው ይተገበራል፣ የተወሰነው ላይ ተገበር ይችላል። ዛሬ ከተናገሩት ውስጥ በጣም ውስጤ ከቀረው ውስጥ አንዱ ልክ አሁን ለእኛ ለአፍሪካውያን ወጣቶች በአሜሪካ መጥተን ልምድ እንድንለዋወጥ እንደተደረገ ሁሉ አሜሪካውያን ወጣቶችም ወደ አፍሪካ ተጉዘው ተመሳሳይ አይነት ልምድ እንዲያገኙ የሚያደርግ ፕሮግራም ከሚቀጥለው ዓመት ጀምሮ ይፋ ይደረጋል ብለውናል። ይሄ በጣም ትልቅ ነገር ነው። አፍሪካ መቀበል ብቻ ሳይሆን መስጠትም እንደምትችል የሚያሳይ ነው ማለት ነው። ስለዚህ አንዱ ይሄ ነው። ከዛ በተረፈ በጣም የነካኝ ውስጤን የነካኝ ከኔ ጋር ላለፉት 6 ሳምንታት አብራ ተመድባ ስትማር ስልጠና ስትወስድ የነበረች ናይጄሪያዊት አካል ጉዳተኛ ግሬስ ጄሪ የምትባል ነበረች። እሷ በሙዚቃ የአካል ጉዳተኞችን መብት ለማስከበር ድምጻችንን ከፍ ለማድረግ የምትሰራ ነበር በአፍሪካ ደረጃ በሀገሯን በናይጄሪያ። እሷ ናት መድረክ ላይ ወጣ ፕሬዚዳንት ባራክ ኦባማን የተቀበለችው ዛሬ። ያ በጣም በጣም ትልቅ ትርጉም አለው ለኛ ለአካል ጉዳተኞች። ብዙ ስንሰራ ስንደክም ለነበረው ከዚህ በኋላም ብዙ መስራት ለሚጠበቅብን በጣም ትልቅ ነገር ነው። አንድ አካል ጉዳተኛ ይሄንን የሚያህል ትልቅ ፕሮግራም መድረክ ላይ ወጣ ፕሬዚዳንቱን ስትጋብዝ ፕሮግራሙንም ስታቀርብ ንግግሩንም ስታቀርብ ይሄ በጣም በጣም ትልቅ ትርጉም የሚሰጠው ነውና ከልጅቷ ጋር በጣም የቀረበ ግንኙነት አለን። ቀደም እንዳልኩት ነው ከአፍሪካውያን ወጣቶች ጋር ልምድ ስንለዋወጥ ነበር ብያለሁ አይደለም። አሁን ከግሬስ ጋር በጣም ጥብቅ ግንኙነት አዳብረናል ባለፉት 6 ሳምንታት። ስለዚህ ከዚህ በኋላ አብረን የምንሰራቸው ነገሮች ይኖራሉ ማለት ነው። ወደድንም ጠላንም የግድ መስራት አለብን። ምክንያቱም የኛ ጉዳይ አይደለም የኔና የግሬስ ጉዳይ አይደለም ይሄ። ይሄ ጉዳይ የ15% ከጠቅላላው የአፍሪካ ህዝብ 15% አካል ጉዳተኛ ነው። ይሄ ትልቅ ቁጥር ነው። ስለዚህ የነሱ ጉዳይ ነው የኛ ጉዳይ ብቻ አይደለም።
ቆይታ አጭር ቢሆንም ኢትዮጵያና አሜሪካ ውስጥ ለአካል ጉዳተኝነት የሚሰጠውና የሚነፈገውን ለማነጻጸር እድል ሰጥቷል ብያምናለሁ። በቆይታ ያስተዋልከው ነገር አለ? ቀጣዩ ጥያቄ ነበር።
እዚህ ያለውን የአካል ጉዳተኞች ሁኔታና አገር ቤት ያለውን ማነጻጸር አግባብ አይመስለኝም። ልክ አይሆንም። ምክንያቱም ባንድ ሚዛን ላይ የሚቀመጡ አይደሉም በፍጹም። እኔ አገር ቤት ያለውን በአካል ጉዳተኞች ዙሪያ እየተሰራው ነው ያለው ስራ በተለይ ደግሞ በህግጋትና በፖሊሲዎች ዙሪያ ከጎረቤት ሀገሮች ጋር እንኳን ሳነጻጽረው እነ ዩጋንዳ እየሰሩት ካለ ስራ ጋር እነ ኬንያ እየሰሩት ያለው ስራ ጋር ታንዛኒያ እየተሰራው ካለው ስራ ጋር ሳነጻጽረው በጣም ያንሳል እኛ ሀገር እየተሰራ ያለው ስራ። ስለዚህ እዚህ ካለው ከአሜሪካ ካለው ሁኔታ ጋር ማነጻጸሩ ብዙ እንትን አይልም። በጣም ብዙ ልዩነት አለን። ሰፊ ልዩነት አለን። ህግ አላቸው። ህግ ይከበራል። የህግ የበላይነት አለ። ስለዚህ በህግ የተቀመጠ የአካል ጉዳተኞች መብት አለ። እያንዳንዱ ተቋም ለአካል ጉዳተኞች አመቺ መሆን አለበት። እያንዳንዱ አገልግሎት ለአካል ጉዳተኞች አመቺ መሆን አለበት። አንድ አካል ጉዳተኛ ዊልቸር እየተጠቀመ ሄዶ ወይም ደግሞ አንድ ማየት የተሳነው ወይም አንድ መስማት የተሳነው አካል ጉዳተኛ አንድ ቦታ ሄዶ አገልግሎት ሳይገለገል የሚመለስበት አንዳች ምክንያት የለም። ካለ ደግሞ ያንን ተቋም ያስጠይቀዋል። የዚህ አይነት በህግ የበላይነት ላይ የተመሰረተ ከዛ ጋር ደግሞ ተያይዞ ህጉ የሚከበርበት ሁኔታ ነው ያለው። እዚህ እኛ ሀገር ሲጀመር በህግ ደረጃ ራሱ ብዙ ነገር ይቀረናል።
እንደ አንድ የአካል ጉዳተኝነት መብት ተከራካሪ፣ እንደ አንድ ኢትዮጵያዊ ዜጋ ኢትዮጵያ ውስጥ ሌሎች የሰብአዊ መብቶች ተከብረው የአካል ጉዳተኝነት መብት ብቻ አልተከበረም የሚል አመለካከት አለ? ስለ ሌሎች የሰብአዊ መብቶች መከበርስ ምን የምትለው አለ? የመጨረሻ ጥያቄ ነበር።
ሰራው ያለውትና የኔ ሙያ 100% የተገናኘው ከአካል ጉዳተኞች ጋር ነው። አካል ጉዳተኞች ደግሞ ሲባል ያው የሰብአዊ መብት ጥያቄ ነው። ከዛ አንጻር ቅድም እንዳልኩት ነው ብዙ ክፍተቶች አሉ። ስለዚህ የአካል ጉዳተኞች መብት እየተከበረ አይደለም ማለት የሰብአዊ መብት ግድፈት አለ ማለት ነው። ይነስም ይብዛም። ስለዚህ በዛ ደረጃ ነው የማየው። ሙሉ በሙሉ ስለ ሌሎች የሰብአዊ መብት ጉዳዮች ጠለቅ ብዬ ለመናገር አንደኛ ልምዱ የለኝም፣ አካዳሚክ ብቃቱም አለኝ ብዬ አላስብም። ነገር ግን አካል ጉዳተኞችን በሚመለከት ግን ብዙ ሊሰሩ የሚገባቸው ጉዳዮች አሉ። እስካሁን ባለው ሁኔታ ደግሞ ያለው ክፍተት ብዙ ነው። ነገር ግን ተስፋ ሰጪ ሁኔታዎችም አሉ። ቅድም እንደጠቀስኩት ሁሉ ነገር ጨለማ አይደለም፣ የሚታዩ ብርሃኖች አሉ ብዬ በዚህ ባልፈው ደስ ይለኛል። ይህንን
ክቡራትና ክቡራን አድማጮች የዛሬ ዝግጅታችን በዚሁ ተጠናቀቀ። ከምሽቱ 3 ሰዓት ላይ በ19 በ22ና በ25 ሜትር ባንድ አጭር ሞገድ በድጋሚ እንገናኛለን። እንዲሁም በናይል ሳት ጤና ይስጥልኝ። መልካም ቆይታ።
This program has come to you from the Voice of America, Washington.